Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የዛሬ ሐሙስ ጥቅምት 19 2013 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል።
ነቢያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን በመሰባሰብ በማብላት በማጠጣት ሲራቸውን በመቅራት በሶለዋት በዱዓ በዛልና ክብር ይገባል ነው የምንለው።
1495ኛው የነቢዩ መሐመድ የልደት በዓል በዛሬው ዕለት ተከብሮ ውሏል። የዚህን የዘንድሮን በዓል አከባበር የሚቃኝ አጠር ያለ ዝግጅት በአብይ ርዕሳችን ይዘናል።
በንግግራቸው ላይ የኢትዮጵያን ሉዓላዊነት የህዝቡን ደህንነት በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የህዳሴውን ግድብ አስመልክቶ የሰጡትን አስተያየት በመቃወም ዛሬ በዋሽንግተን ዲሲ የተቃውሞ ሰልፍ ተካሂዷል። የሰልፉን ሂደት የሚቃኝ ዘገባም ይኖረናል። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን ማዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። 1495ኛው የነብዩ መሐመድ የልደት በዓል መውሊድ በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሮ ይውላል። በበዓሉም ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩ ጥሪ ያቀረቡ ሲሆን በበዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች ቻቤቤም ከኮሮና ቫይረስ ጋር በተያያዘ መልእክት አስተላልፈዋል። አድማጮች የዚህን ዘገባ ዝርዝር በጋቢና አብይ ርዕስ ላይ እናስደምጣችኋለን። ወደ ማሊ እንለፍ። ማሊ ውስጥ እንደ አውሮፓውያን አቆጣጠር በ2015 የውጭ ሀገር ሰዎችን ኢላማ አድርጎ ከ25 ሰዎች በላይን የገደለ ተጠርጣሪ ጂሃዳዊና ሌላም ተከሳሽ የሞት ቅጣት ተፈረደባቸው። ፉአድ ኡልድ አህመድና ሳዱ ቻካ ፍርድ ቤቱ ክሱን 2 ቀን ወስዶ ከመረመረ በኋላ ነው የፈረደባቸው። አህመድ አልሙራባቲን የሚባለው ታጣቂ ቡድኑ የፈረንሳይ ቻርሊ ሄብዶ መጽሔት የነቢዩ መሐመድን የካርቱን ስዕል ማውጣቱን በመቃወም ላታራስ በተባለ የምሽት መዝናኛ ክለብ ላይ ጥቃቱን ማድረሱን ቢያምንም ስለፈጸመው ግድያ ግን ምንም አይነት ጸጸት እንደሌለውም ገልጿል። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ከ5 ቀናት በኋላ የፊታችን ማክሰኞ እንደ አውሮፓውያን አቆጣጠር ህዳር 3 ቀን ይካሄዳል። ተፎካካሪዎቹ ፕሬዝዳንት ዶናልድ ትራምፕ እና የቀድሞው ምክትል ፕሬዝዳንት ጆ ባይደን የዛሬውን የምረጡኝ ቅስቀሳቸውን ደቡብ ምስራቃዊ ፍሎሪዳ ክፍለ ግዛት ላይ አነጣጥረው ይጀምራሉ። እንደ አውሮፓውያን አቆጣጠር ከ1996 ዓ.ም ወዲህ ለአሸናፊነት የበቁ እጩዎች በሙሉ ፍሎሪዳን ያሸነፉ እንደሆኑም ይታወሳል። ለመመረጥ የሚያበቃውን 270ኛውን የክፍለ ግዛቶች ወይም የስቴት መራጭ ተወካዮች ድምጽ ውስጥ ፍሎሪዳ 29 ድምጽ አላት። ትራምፕ የምረጡኝ ቅስቀሳቸውን ፍሎሪዳ ታምፓ ላይ ጀምረው ማታ ደግሞ ወደ ሰሜን ካሮላይና ይጓዛሉ። ባይደን ደግሞ ዛሬ ከቀትር በኋላ ፍሎሪዳ ብራዋርድ አውራጃ ላይ ይቀሰቅሱና ከዚያ ለምሽት ወደ ታምፓ ይጓዛሉ ተብሏል። ዛሬ ፈረንሳይ ከተማ ውስጥ በስለት በተፈጸመ ጥቃት 3 ሰዎች መገደላቸውን የሀገሪቱ ባለስልጣናት አስታወቁ። የኒስ ከተማ ከንቲባ ክርስቲያን ኤስትሮዚ በሰጡት መግለጫ በከተማዋ የሚገኘው የኖትርዳም ቤተክርስቲያን አጠገብ የደረሰው ጥቃት በከተማዋ በ2 ወር ውስጥ ለ3ኛ ጊዜ የተፈጸመ የሽብር ጥቃት ሲል ገልጸውታል። አያይዘውም ከንቲባው አጥቂውን ፖሊሶች አቅስሎት በቁጥጥር ስር መዋሉንና ሕክምና እየተሰጠው ሳለም በተደጋጋሚ አላህ አክበር ይል እንደነበረም ጠቅሰዋል። የፈረንሳይ አቃቢያነ ሕግም ምርመራ ከፍቷል። በቅርቡም ሳሙኤል ፓቲ የተባለ መምህር አንገቱን ተቀልቶ መገደሉ ይታወሳል። መምህሩን የገደለው የቺቺኒያ ተወላጅ አጥቂ መምህሩ ለተማሪዎቹ የነብዩ መሐመድን የካርቱን ስዕል በማሳየቱ ለመቅጣት ፈልጌ ነው ሲል ተናግሯል። የዛሬው ጥቃት ከዚያ ጋር ተያያዥነት ይኑረው አይኑረው እንደሆነ ለጊዜው ግልጽ አልተደረገም። የፈረንሳይ ፖሊስ ምንጮች እንዳሉት በዛሬው ጥቃት የተገደሉ አንዲት ሴት አንገታቸው ተቀልቷል። የፈረንሳይ የፖለቲካ ሰው ማሪን ሌፔንም በጥቃቱ አንገቱን የተቀላ ሰለባ እንዳለም ጠቁመዋል። አድማጮች፣ ለሰዓቱ ያዝንላችሁ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎች እነዚህ ነበሩ። መልካም የሞሊድ በዓልን እየተመኘን ከጋቢና ጋር ትቆዩ ዘንድ እንጋብዛለን። ኤደን ገረሞ ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳው ፕሮግራም እንለፍ። የ1495ኛው የነብዩ መሐመድ የልደት በዓል መውሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጅ ዑመር እድሪስ በክብረ በዓሉ ላይ ለምእመኑ ባስተላለፉት መልእክት የመውሊድ በዓልን የምናከብረው የነብዩ መሐመድን አስተምሮት በማስተግበርና ተምሳሌታዊነቱን በማስቀጠል ነው ብለዋል። ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩም ጥሪ አቀርበዋል። በበዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች አበቤ በበኩላቸው የኮሮናን በሽታ በመዋጋቱ ሂደት ህዝበ ሙስሊሙ ላሳየው ትብብርና ለደረገው አስተዋጽኦ ምስጋና አቀርበዋል። የአዲስ አበባ ዘጋቢያችን ጸሐይ ዳምጠው ዝርዝር አላት።
የ1495ኛው የሞሊድ በዓል በታላቁ አንዋር መስጊድ የተከበረው በኮሮና ቫይረስ ወረርሽኝ ምክንያት ውስን ተሳታፊዎች በተገኙበት ነው። በሰነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ የሰው ልጅ የደስታ ቀኑን በተለያዩ መልኩ ያከብራል፣ እኛም ዛሬ የምናከብረው ነብዩ መሐመድ የተወለዱበትን የደስታ ቀን ነው ብለዋል። ተቀዳሚ ሙፍቲ ሐጂ ዑመር በመልእክታቸው ምእመናኑ የሞሊድ በዓል ሲያከብሩ የነብዩ መሐመድ አስተምሮን ተግባራዊ በማድረግ ነው ብሏል።
የነብያችን መልካም ተግባር፣ የነብያችን መልካም ስራ በአጭር ተወርቶ የሚዘረግ አይደለም። በዓል ማለት እንደኔ አመለካከት ቀንን ማክበር አይደለም፣ አመትን ማምረክ አይደለም። በዛን ቀን በዛ አመት ምን ተከስቷል? አንድ ሰው ደስታ ያገኘበትን ቀን በቆም ማክበር ይችላል፣ በሰደቃ ማክበር ይችላል፣ በዚክር ማክበር ይችላል። አሁንም ነቢያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን በመሰባሰብ በማብላት በማጠጣት ሲራቸውን በመቅራት በሶለዋት በዱዓ በዛ ልናከብር ይገባል ነው የምንለው።
እንዲሁም የሞሊድ በዓል የሚከበረው ፈጣሪ በዛን ጊዜ ለሰው ልጆች የዋለው ውለታ ለማወደስና ለማመስገን እንደሆነም ተናግረዋል። ነብዩ መሐመድ አንድነትንና ሰላምን ያስተማሩ ለሰው ልጆችም እዝነታን ያመጡ ናቸው ያሉት ተቀዳሚ ሙፍቲ ሐጂ ዑመር የነብዩን ስራ መሪ አድርገን ለሀገራችን ሰላምና ለህዝባችንም አንድነት እንቁም ብለዋል።
እሳቸው በመወለዳቸው በመላካቸው የሰው ልጅ ምን ጥቅም አግኝቷል? ዋናው ይሄ ነው። ህዝባዊ ጥቅም አላቸው፣ አገራዊ ጥቅም አላቸው። አንድነትን ይዘው ምልክ መጥተዋል። ነቢያችን ከመካ መዲና በሄዱ ጊዜ የተለያዩ ህዝቦች አግኝተዋል። አይሁዶችን አግኝተዋል፣ መጅሳዎችን አግኝተዋል፣ እንዲሁም በኒፈዝረጅና በኒረድር የሚባሉ ወንበዴዎችን 120 ዓመት የተዋጉ ሰዎች አግኝተዋል። የተዋጉትን ሰዎች ውጊያችሁን ተዉ፣ ደም መፋሰስ ተዉ፣ በየል ተው ብለው አስጠልተውላቸው ፈካን የተዋለ ሙታሀዴ የሚዋደዱ ወንድማማቾች ነዋል። ሌሎችን ሃይማኖታችሁን እንደያዛችሁ አንድነታችንን እናጠብቅ፣ አገራችንን ሰላማችንን እንጠብቅ፣ አገራችንን ከጥላት እንጠብቅ ብለው ስምኝ ያለሁት መጀመሪያ ነቢያችን አለይሂ ሰላቱ ወሰላም የልንከተለው ልንዝላቸው ይገባል።
ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ጥሪ አቅርበዋል። በክብረ በዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች አቤቤ ባስተላለፉት መልእክት የአዲስ አበባ ከተማ የሃይማኖት መቻቻል፣ የአብሮነትና የአንድነት ከተማ እንድትሆን ህዝበ ሙስሊሙ ላደረገው አስተዋጽኦ ምስጋና ይገባዋል ብሏል። ላለፉት ወራት ህዝበ ሙስሊሙ በኮሮና ቫይረስ ጉዳት ለደረሰባቸው ወገኖች በገንዘብና በተለያዩ መልኩ ባደረጉ ድጋፍ የብዙዎችን ህይወት መታደግ መቻሉን በመግለጽ ምስጋናቸውን አቅርበዋል። ነብዩ መሐመድ አንድነትን እንድናጠናክር መክረዋል። ሰላምን የሰበኩ ነብይ ናቸው። እኩልነት እንድረጋገጥ አድርጓል። ለዚህም ልንከተላቸው ይገባል ሲሉም ሐጂ ሙፍቲ አሳስበዋል። 1495ኛው የነብዩ መሐመድ የልደት በዓል በኮሮና ቫይረስ ወረርሽኝ ምክንያት በተወሰኑ ምእመናንና ጥሪ በተደረገላቸው እንግዶች ነው በአዲስ አበባ ታላቁ አንዋር መስጊድ ዛሬ ተከበረው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። ለመላው የእስልምና ሃይማኖት ተከታዮች እንኳን ለነብዩ መሐመድ የልደት በዓል በሰላም አደረሳችሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን @voaamharik ወይም በኢሜል አድራሻችን gabina@voanews.com ላይ ላኩልን፣ ይደርሰናል። ወደ ተከታዩ ፕሮግራማችን እንለፍ። በዋሽንግተን ዲሲ እና በአካባቢዋ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የህዳሴውን ግድብ አስመልክቶ የሰጡትን አስተያየት በመቃወም በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። ሰልፉ ላይ ተገኝቶ ሂደቱን የተከታተለው ባልደረባችን ሀብታሙ ስዩም ዝርዝር ዘገባ አለው፣ ቀጥሎ ይቀርባል።
ዛሬ በዋሽንግተን ዲሲ አቆጣጠር ረፋድ ላይ በመቶዎች የሚቆጠሩ ኢትዮጵያን ዋይት ሀውስ ተብሎ በሚጠራው የዩናይትድ ስቴትስ ፕሬዚደንት መኖሪያ ስፍራ ተገኝተው ነበረ። የተገኙበት ምክንያት ደግሞ ፕሬዚደንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩት ንግግር ስላስቆጣቸው እንደሆነ ከተሳታፊዎች ሰምተናል። የተወሰኑትን በጥቂት እንስማ።
ኦኬ፣ ስሜ መኮንን ጌታቸው ይባላል። ብዙ የዲሲ እና የአካባቢ ነዋሪዎች ያቆኛል። በፊት የዲሲ የኢትዮጵያን የጋራ ግብረ ኃይል የሚባለው አሁን ደግሞ ዓለም አቀፉ የኢትዮጵያ ዲያስፖራ የተግባር ምክር ቤት በዛ ውስጥ ሆነን ከሚሰሩት እና ይህንን ኢትዮጵያን በተመለከተ ሀገራችንን በተመለከተ ጉዳይ ሰልፍ ከሚያዘጋጁት ሰዎች አንዱ ነው። የዛሬው ሰልፍ የተጠራበት ዋነኛ ዓላማ አንድና አንድ ነው። በዚህ በአሜሪካን ሀገር ፕሬዚዳንት የሆነው ዶናልድ ትራምፕ እጅግ ኃላፊነት በጎደለው መልኩ የአንድ በዓለም ላይ አለች የምትባል ሀያል ሀገር ይመራል ተብሎ ከሚጠበቅ መሪ ሊነገር የማይገባው በጣም አሳፋሪ የሆነ በጣም ኢፍትሐዊ የሆነ በአገራችን በኢትዮጵያ ላይ ሉዓላዊነቷን ታሪኳን ጠብቃ በኖረች ሀገር ላይ እየገነባች ያለችው ሁላችንም እንደምናውቀው የኢትዮጵያ ሕዝብ መቀነቱን ፈቶ ከሚበላው ላይ ቀንሶ ግድብ እየሰራ ነው። የህዳሴ ግድብን እና የህዳሴ ግድብን ገንብቶ ኤሌክትሪክ አመንጭቶ ከድህነት ለመውጣት እየታገለ ያለ ህዝብ ነው። እና ይህንን ህዝብ የሚሰራውን ስራ ዲስከረጅ ለማድረግ ለግብፅ በወገነ መልኩ ግብፅ ይህንን ግድብ እንደምታፈርሰው ኢንሳይት ስለሰጠ ይህንን ኢፍትሐዊና ኃላፊነት የጎደለው ንግግሩን በመቃወም በሀገራችን ላይ የሚነገሩ ማንኛውም አሳፋሪ በሉዓላዊነታችን ላይ በህልውናችን ላይ የሚነሳውን ነገር ለመቃወም ነው ይህንን ሰልፍ ያዘጋጀ ነው።
አቤል ጋሽ እባላለሁ። የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነው። እንግዲህ እንደሚታወቀው በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በንግግራቸው ላይ የኢትዮጵያን ሉዓላዊነት፣ የህዝቡን ደህንነት፣ በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። ኢትዮጵያ በደመኗ ተደፍራ የማታውቅ ነፃነቷ የተከበረ በአድዋ ጦርነት ይህንን የመሰከረችና ለዘመናት በዚህ ለጠቅላላ ለዓለም ለአፍሪካ ለጥቁሩና ይህንን ማንነቷን መስክራ የኖረች ሀገር እንደመሆኗ ይህንን የፕሬዚዳንቱ ንግግር ጠቅላላ በኢትዮጵያ ሕዝብ ላይ የተቃጣ በመሆኑ ይህንን ንግግር አግባብነት የለው መሆኑን ለመግለጽ ነው። እንግዲህ ይህን ንግግር ለምንድን ነው የምንቃወመው? አምስት መሰረታዊ ነገሮች ማንሳት ይቻላል። አንደኛ፣ ይህ የዩናይትድ ስቴትስ የተመሰረበትን መሰረታዊ የአመሰራር ስርዓት ያፈረሰ ነው። ነፃነትን ያማከለ ለህዝቦች ነፃነትና እኩልነት የሚታገል ሀገር በሌሎች ሕዝብ ላይ ነፃነት ላይ የሚደራደር ንግግር መነጋገር ትክክል አይደለም። ይህንን እንቃወማለን። በጠቅላላ የአሜሪካ መልእክት ነው ብለን አናስብም። የግለሰቡ ግን ንግግር በትክክል እንዳልሆነ የምናምኑት ነው። ሁለተኛ ደረጃ ከዚህ በፊት የነበረውን የዚች ሀገር ከምትታወቅበት ነገር በሌሎች በሀገሮች መካከል ያለውን ሰላም ማጠናከር ነው። አሜሪካ በዚህ የምታወቅበት ነገር ነው። ከዚህ በፊት ባደረጓቸው ንግግሮች በተለይ በዊልሰን ፕሬዚደንሲ ጊዜ አሜሪካ ከሌሎች ሀገሮች በህብረት የሚኖሩበትን ንግግር የተናገሩና ያንን ፕሪንሲፕል ወደ ዓለም ያሻገሩበት ዘመን ነው። ለዚያም ነው ወደ አንደኛ የዓለም ኃይል ሆነው እስከመጡ ድረስ እስካሁኑ ሰዓት ድረስ በዚህ ነው ይህ ሀገር የሚታወቀው። ይህንን ግን የሚያፈርስ ንግግር ነው። ሌላ አንድን ሀገር በሌላ ሀገር ላይ ጦርነት የሚያስነሳ።
ስሜ ተሾመ በለጠ ይባላል። ዛሬ የመጣሁትኝ ለመቃወም ፕሬዚዳንት ትራምፕ የተናገሩትን በአባይ ዙሪያ ለመቃወም ነው የመጣሁት። በእውነቱ እዚህ ያለን ኢትዮጵያኖች፣ አሜሪካን ኢትዮጵያኖች ማለት ይቻላል፣ ሁሉም ቢሆን ስለ አሜሪካ ያለን አመለካከት በየዓለም ላይ በዲሞክራሲ ነው የሚታወቁት አሜሪካኖች፣ ሰላምን ለማስነፍ ነው። ፕሬዚዳንት ትራምፕ ግን ይህንን አይወክሉም፣ የአሜሪካን ህዝብንም አይወክሉም። የተናገሩት ትክክል ያልሆነ ንግግርና አሜሪካንን በአምባገንነት ሊፈርጅ የሚያሰኝ ንግግር ስለሆነ ማንም ኢትዮጵያ የሆነ በዚህ ጉዳይ ተቆጥቷል። ሁሉም ይሄንን መልስ መመለስ አለበት።
ፕሬዚደንት ትራምፕ ከሰሞኑ በሱዳንና እስራኤል መካከል የነበረውን ዲፕሎማቲክ ቅራኔ ለመፍታት ባሰናዱት ስነ ስርዓት ላይ ግብፅ ኢትዮጵያ በመገንባት ላይ ያለችውን ግድብ ልታወድመው እንደምትችል መናገራቸው ተቃውሞ የገጠመው ከኢትዮጵያውያንና ትውልድ ኢትዮጵያን ብቻ አይደለም። አፍሪካ አሜሪካውያን የአሜሪካ ኮንግረስ አባላት የሚበዙበት ኮንግሬሽናል ብላክ ካውከስ የተሰኘው ሸንጎም ተቃውሞውን አሰምቷል። በትዊተር ገጹ ላይ የፕሬዚደንት ትራምፕን አስተያየት በግዴለሽነት የተሰጠና አደገኛ ሲልም ተችቷል። ኢትዮጵያ፣ ግብፅና ሱዳን በሚያደርጉት ድርድር ውስጥ አሜሪካ በገለልተኝነት እንድትቆምም አሳስቧል። ውጥረትን ያባብሳል ያለውን የፕሬዚዳንቱን ንግግርም አውግዟል። በከባድ ዝናብ ውስጥ ሆነው ረፋዱን ተቃውሟቸውን ሲያሰሙ የነበሩ ኢትዮጵያንና ትውልድ ኢትዮጵያን ቅሬታቸውንና ተቃውሟቸውን በሌሎች መንገዶችም ማሳየት እንደሚቀጥሉ ተናግረዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሰሙን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየነኝ። ዝግጅታችን ይቀጥላል። ቀጣዩ ዘገባችን ወደ የመን ይወስደናል። በጦርነት በፈራረሰችው የመን ውስጥ የሚኖሩ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት በከፍተኛ የምግብ እጥረት እየተሰቃዩ መሆኑንና በአስር ሺዎች የሚቆጠሩ ሰዎች ህይወትም አደጋ ላይ መሆኑን በሀገሪቱ ያለውን የሰብአዊ ሁኔታ የሚዳስስ አዲስ ጥናት አስታውቋል። ዘገባውን ከጄኔቫ ያደረሰችን ሊዛ ሽሌይ ናት፣ እንደሚከተለው ተጠናቅሯል። በደቡብ የመን በሚገኙ 133 ክፍለ ግዛቶች የተደረገ ጥናት ወደ ግማሽ ሚሊየን የሚጠጉ ህጻናት በከፍተኛ ምግብ እጥረት እየተሰቃዩ እንደሆነ አረጋግጧል። ይህም በሀገሪቱ ከሚገኙ 5 ህጻናት አንዱ እንደማለት ነው። በተባበሩት መንግስታት የህጻናቶች ፈንድ ቃል አቀባይ ማርክሲ ማክዶ እንደገለጹት ይህ ቁጥር በፈረንጆቹ አመት መጀመሪያ ጥር ላይ ከነበረው ቁጥር 10% ጭማሪ አሳይቷል። በየመን የእርስ በርስ ጦርነቱ ከተጀመረበት እንደ አውሮፓውያኑ አቆጣጠር 2015 ጀምሮ በቀጠናው የታየ ትልቅ ቁጥር ነው።
The most significant increase is among young children who suffer from severe
በተለይም በከፍተኛ ሁኔታ የጨመረው በምግብ እጥረት የሚሰቃዩ ጨቅላ ህጻናት ቁጥር ነው። እንደዚህ አይነት ሁኔታ ህጻናቱን በኮሌራ፣ በተቅማጥ፣ በወባና በመተንፈሻ አካላት ጀርሞች በመጠቃት በቀላሉ የመሞት እድላቸውን በ10% ይጨምራል። ዛሬ የወጣው አሃዝ ባለፈው ጥር ከነበረው በ15.5% ጨምሮ ቢያንስ 98,000 ህጻናት መጠቃታቸውን ያሳያል።
በተቀሩት የየመን ክፍለ ግዛቶች ያለውን ሁኔታ ለማወቅ የሚደረገው ጥናት እንደቀጠለ ቢሆንም ካለው ታሪካዊ ሁኔታ በመነሳት በእነዚህ አካባቢዎችም ያለው ሁኔታ አሳሳቢ እንደሚሆን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ መስሪያ ቤት ዋና ቃል አቀባይ ጂንስ ላርክ እንዳስታወቁት የተባበሩት መንግስታት ድርጅት በገንዘብ እጥረት እጁ ተሳስሯል። በየመን አደጋ ውስጥ ያሉ ህጻናት ህይወታቸውን የሚያድን አስቸኳይ ህክምና ካላገኙ ግን ለሞት እንደሚዳረጉ ያሳስባሉ።
We have been warning for several months now that Yemen was heading towards a cliff.
Yemen ወደ ገደል አፋፍ ያመራች መሆኑን ላለፉት በርካታ ወራት ስናስጠነቅቅ ነበር። አሁን ወደ ገደሉ የሚገቡትን የመጀመሪያዎቹን ሰዎች ያያየን ነው። እነሱ ደግሞ ከአምስት አመት በታች ያሉ ህጻናት ናቸው። አሁን 100,000 የሚሆኑ ህጻናት ለሞት መቃረባቸው ተነግሮናል። ዓለም የሰብአዊ እርዳታ አቅዱን በመደገፍ ሊያግዝ ይችላል።
የእርዳታ አቅዱ እስካሁን በቂ የገንዘብ እርዳታ አላገኘም። እንደ ላርክ ገለጻ የተባበሩት መንግስታት ድርጅቱ በዚህ አመት ከጠየቀው 3.2 ቢሊዮን የገንዘብ እርዳታ 42% የሚሆነው ብቻ ሲሆን የተገኘው እሱም ያለቀ ነው። አዲሱ ጥናት ቢያንስ ወደ 250,000 የሚጠጉ ነፍሰ ጦርና የሚያጠቡ ሴቶች በተመሳሳይ በምግብ እጥረት እየተሰቃዩ እንደሆነና ህክምናም እንደሚያስፈልጋቸው ጨምሮ አስታውቋል። በዚህ አመት በየመን ለምግብ እጥረት የሚያጋልጡ ሁኔታዎች የበለጡ የተባባሱ በመሄዳቸው ቁጥሩ ከዚህ ሊበልጥ እንደሚችል የተባበሩት መንግስታት ድርጅት ባለሙያዎች አስጠንቅቀዋል። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በቀጣይ ዘና ወደሚያደርገን የፊልም ወሬ እንለፍ። በ2018 የተሰራውና ለመጀመሪያ ጊዜ ጥቁር ልዕለ ኃያል ወይም ሱፐር ፓወር የታየበት የብላክ ፓንተር ፊልም ከወጣ በኋላ አፍሪካዊ ታሪኮችና ገጸ ባህሪያት ያላቸው ፊልሞች በሆሊውድ ትልቅ ስኬትን እያስመዘገቡ እንደሆነ ተነግሯል። ዘገባው የፔኒሎፕ ፓውሎን ነው። ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች።
በሆሊውድ ታሪክ ውስጥ እጅግ ስኬታማ ከሚባሉ ፊልሞች ተርታ የሚመደበውና እንደ አውሮፓውያን አቆጣጠር በ2018 ዓ.ም ምረት በራያን ኩግለር ዳይሬክት የተደረገው በአፍሪካ የሚገኝ አንድ ታላቅ ምናባዊ ሀገርን የሚመጥ ቁር ልዕለ ኃያል ገጸ ባህሪ የተወነበት ብላክ ፓንተር ፊልም አንዱ ነው። ይህ ፊልም በዓለም አቀፍ ደረጃ 1.3 ቢሊዮን ዶላር ገቢ አስገብቷል። ሙሉ ለሙሉ በሚባል ደረጃ ጥቁር ተዋናዮች የተወኑበት የዚህ ፊልም ስኬት ታዲያ የሆሊውድ የፊልም ባለሙያዎችንና መዋለ ንዋይ አፍሳሾችን ከማንኛውም ጊዜ በላይ በጥቁሮች ታሪክ ዙሪያ የተሰሩና በጥቁር ጸሐፊያን የተጻፉ ፊልሞችን እንዲመለከቱ አድርጓቸዋል። ጀምስ ብራድኔሊ የፊልም ሃያሲ ናቸው።
That woke everybody up and said, wow, there's money here.
በፊልም ኢንዱስትሪ ውስጥ ያለው ሁሉም ሰው የሚያስበው ስለ ገንዘብ ነው። ከብላክ ፓንተር ፊልም በኋላ ድንገት የፊልም ሐሳብና ራዕይ ያላቸው ጥቁር አሜሪካውያን የፊልም ስራቸውን እንዲያስኬዱ የሚያግዛቸውን በማግኘት ገንዘብ በገንዘብ ሆኑ።
ሌላው ጥቁር የፊልም ሃያሲ ይሄን ወቅት የጥቁሮች የፊልም ተሐድሶ ዘመን ነው ሲሉ ይጠሩታል።
A renaissance In black storytelling like we have
ባለፉት 10 አመታት በጥቁሮች ፊልም ታሪክ ውስጥ የተመዘገበውን ስኬት ባለፉት 90 አመታት ውስጥ ታይቶ የማይታወቅ ነው።
ባለም አቀፍ ደረጃ አድናቆት ያተረፈው እንደ ኦስካር አሸናፊው ሙንላይት ፊልምና በኤቫ ዶርኔት ዳይሬክት የተደረገው 13 የተሰኘው ዘጋቢ ፊልሞች የጥቁሮች ህይወት ላይ ብርሃን ያበሩና ተቀባይነትን ያገኙ ፊልሞች በመባል ይጣራሉ። ሃያሲው ብራድኔሊ በዚህ ዙሪያ እንዲህ ይላሉ።
A group of people who for so long did not see themselves reflected on
ለአመታት ታሪካቸው ተነግሮ የማያውቅ የተለያዩ ሰዎች አሁን ታሪካቸው በየሚዲያው ላይ እየቀረበና እየተነገረ ነው። Black Pantherም ፊልም ላይ የመጀመሪያው ለላህያል ጥቁር ገጸ ባህሪ ከታየ በኋላ በካፒቴን አሜሪካም ላይ ጥቁር ገጸ ባህሪ ተጨምሯል።
እንደሳቸው አባባል አሁን ላይ ወደ ገበያው በሰፊ እየገቡ ያሉት የጥቁር ፊልሞች ይበልጡን ተወዳጅ የሆኑና ሰፊ ተደራሽነት እየኖራቸው ነው።
ወጣቱ ትውልድ ከቀደመው በላይ ህብረ ብሔራዊ ነው።
You who were formed by the heat of the galaxy. What a thing to be, both unique and familiar.
ጥቁር ሴት ዳይሬክተሮችም ይበልጡኑ ድጋፍ እያገኙ ነው። ሃያሲው ቲም ጎርደን እንደሚሉት በዚህ አመት ብቻ 15 ፊልሞች በጥቁር ሴት ዳይሬክተሮች ተሰርተዋል። ከነዚህ አንዱ ደግሞ ሙዚቀኛዋ ቢዮንሴ የጻፈችው የተወነችውና ዳይሬክት ያደረገችው ብላክ ኢዝ ኪንግ የተሰኘው ፊልም ነው። ይሁንና ብዙ ሃያሲያን የቢዮንሴ ፊልም አፍሪካዊነትን በአፍሪካ አሜሪካዊነት ውስጥ ያካተተችበት መንገድ ላይ ሂስ እየሰጡ ነው። ቲም ጎርደን ግን ይሄ አግባብነት የለውም ይላሉ።
A black person who is paying homage to her
ቅድመ አያቶቿ ጥቁር የሆኑት ሴት ዳይሬክተርን በዚህ ደረጃ መተቸት መልካም አይደለም። እሷ በፊልም የተጠቀመችው እዚያ ያደጉ ጥቁር አሜሪካውያን ሳይሆን አፍሪካ ውስጥ ያደጉ የማሊና የደቡብ አፍሪካ ዜጎችን ነው። ተዋንያኑ የመጡት ከአጉሪቷ ከራሷ ነው።
ቲም አክለውም በፊልም ኢንዱስትሪ ውስጥ እኩልነት የሚመጣው ሁሉም ሲሳተፍ ነው የሚል አስተያየት ይሰጣሉ።
True equality is when you are able to tell all these different stories and they are no longer looked at.
እውነተኛ እኩልነት የሚመጣው እነዚህ ታሪኮች በሌላ ሰው አንደበት ሲነገሩ ሳይሆን በራሳቸው በባለ ጉዳዮቹ ሲነገሩ ነው። ይሄም ነው አሜሪካንን ታላቅ የሚያደርጋት።
ሃያሲው ቲም ጎርደን በቀጣይም ጥቁር ጸሐፊዎችንና የጥቁር ታሪኮችን በሁሉም አይነት ዘውጎች ላይ ለማየት ተስፋ ጥለዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Just